የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት መጋቢት 14 2014 ዓ.ም ምሽት መሰናዶ ጀመረ። የኢትዮጵያ መንግስት በትግራይ ክልል የእርዳታ ተደራሽነትና አቅርቦት እንዲኖር ሲል ግጭት ለማቆም መወሰኑን አስታወቀ።
የኢትዮጵያ መንግስት ዜጎቹን መጠበቅ ስላለበት በዜጎች ላይ የሚደርሱ ጉዳቶችን መቀነስ ስለሚገባው ቀደም ብሎም በራሱ ተነሳሽነት ነው ሲያደርግ ነበረው፣ አሁንም በራሱ ተነሳሽነት እያደረገ ነው።
የተማቸዋቸው የኢትዮጵያ መንግስት የኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉን ነው። በሌላ በኩል የትግራይ ክልል የውጭ ግንኙነት የሚባል ቢሮ አስተባባሪና በካናዳ የሚገኙት የቀድሞው የኢትዮጵያ ዲፕሎማት አቶ ዮሐንስ አብርሃ የሰብአዊ እርዳታን ተደራሽ ለማድረግ የተኩስ አቁም ስምምነትን በተመለከተ ንግግሮች ቢኖሩም መሬት ላይ የወረደና የተጨበጠ ነገር የለም ማለታቸው ይታወሳል። የዕለቱ አብይ ርዕስ በዚህ ዙሪያ ያተኩራል። በሌላ ዘገባ ደግሞ የኢትዮጵያ የሰብአዊ መብት ኮሚሽን በከረዩ የምችሌ ገዳ አባላት ግድያን በተመለከተ በአባ ገዳዎች የተጀመረው ሽምግልናና የእርቅ ስምምነት የህግ ተጠያቂነትን እንዳያከላክል ሲል አስጠነቀቀ። በሌላ የምሽቱ ዘገባ ደግሞ ሂዩማን ራይትስ ዋች በኢትዮጵያ መንግስት በታህሳስ 29 2014 ዓ.ም በሰሜን ምዕራብ ትግራይ ባካሄደው የአየር ድብደባ በተፈናቃዮች ላይ አድርሶታል ያለውን ጉዳት ጥቃት እንዲያጣራ ጠየቀ። እንግዲህና ሌሎች በርከት ያሉ ጥንቅሮችን ይዘን ወደ እናንተ መጥተናል። ሰላም ጤና ይስጥልኝ፣ እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ የሐሙስ ምሽት መጋቢት 15 2014 ዓ.ም መሰናዶን እየመራው ኤደን ገረመው አብሬያችሁ የምዘልቅ ይሆናል። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ፕሮዲውሰራችን ደግሞ ብርሃን ኃይሉ ስትሆን የዌብና ማህበራዊ ድረገጽ ፕሮዲውሰራችን አባየው ገበያ ናት። በድምጽና ምስል ቅንብሩ ደግሞ ሲሳይ አሸናፊና ግርማ ደገፋው ከመላ አሜሪካ ድምጽ ስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብረናችሁ የምንዘልቅ ይሆናል። ዝግጅቶቻችንን ከሬዲዮ በቴሌቪዥን መሰናዶ ላይ ልታገኙዋቸው ትችላላችሁ። እናስተዋውቃችሁ፣ ቪኦኤ አምሃሪክ ፌስቡክ ገጽ ላይና amharic.vnews.com ድረገጽ ላይ እንድትከታተሉን በአክብሮት እንጋብዛለን። አሁን ካለም ዙሪያ የተሰባሰቡ ዜናዎችን እናስደምጣችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ መንግስት ታህሳስ 29 2014 ዓ.ም በሰሜን ምዕራብ ትግራይ ባካሄደው የአየር ድብደባ በሺዎች የሚቆጠሩ የትግራይ ተፈናቃዮች ተጠልለው በነበሩበት ትምህርት ቤት ግቢ ላይ ጥቃት አድርሶ ቢያንስ 57 ንጹሃን ዜጎች መገደላቸውን የሰብአዊ መብት ተሟጋቹ ሂዩማን ራይትስ ዎች ዛሬ ባወጣው መግለጫ አስታውቋል። የመግለጫውን ዝርዝር የተከታተለችው ስምኝሽ የቆየ ተጨማሪ አላት።
Human Rights Watch ዛሬ ከናይሮቢ ቢሮ ባወጣው ሪፖርት የኢትዮጵያ መንግስት ታዋጊ ሰው አልባ አውሮፕላን ወይም ድሮን በመጠቀም በደደቢት ከተማ በሚገኝ የትምህርት ቤት ግቢ ላይ በጣለው 3 ቦምቦች 57 ንጹሃን ዜጎች ሲገደሉ 42 ደግሞ መቁሰላቸውን አስታውቋል። የHuman Rights Watch የአፍሪካ ቀንድ ዳይሬክተር የሆኑት ላቲሻ አባደር በመግለጫው ላይ እንዳመለከቱት 3 ጊዜ የተካሄደው የድሮን ጥቃት በትምህርት ቤቱ ህንጻ ተኝተው የነበሩ ተፈናቃይ አዛውንት ሴቶችና ህፃናትን ለሞትና ለአካል ጉዳት ዳርጓል። ከጥቅምት 2013 ዓ.ም ወዲህ የኢትዮጵያ ፌደራል መንግስት ከኤርትራና ሌሎች አጋሮቻቸው ጋር በመሆን ከህወሓት ጋር በሚያደርጉት ውጊያ የሚካሄደው የአየር ጥቃት እየጨመረ መሄዱን የጠቀሰው የሂዩማን ራይትስ ዋች መግለጫ በደደቢት ተፈናቃዮች በተጠለሉበት አካባቢ ምንም አይነት ወታደራዊ ኢላማ የሚያሳይ ማስረጃ እንዳላገኘ ጨምሮ በመግለጽ ጥቃቱ ሆን ብሎ የተፈጸመ ነው ብሏል። ይህን ሂዩማን ራይትስ ዋች ያወጣውን ሪፖርት በተመለከተ አስተያየታቸውን የጠየቅናቸው የኢትዮጵያ መንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ሪፖርቱን ለጊዜው እንዳላዩት ገልጸው ጠቅለል ያለ አስተያየት ሰጥተውናል።
አዲስ አይደለም ይሄ፣ በተደጋጋሚ የሚሉት ጉዳይ ስለሆነ ችግሩ ምንድነው? ታጣቂዎቹ ሚሊሻዎቹ በተለያየ አካባቢ ግጭት የሚፈጥሩ ሰዎች ሲቪል ስለሚለብሱ ሲቪል የለበሰውን ልክ እንደ ሲቪል አድርገው ስለሚወስዱት ነው እንጂ እነዚህ በተለያየ መልክ በተለያዩ አካባቢዎችን ለመውረር ሲንቀሳቀሱ የተገኙ ኃይሎች ናቸው። እነዚህ በፍጹም ከታርጌቶች የተፈጸመ በንጹሃን ዜጎች ላይ የደረሰ ህይወት በመንግስት በኩል የለም።
የመብት ተሟጋች ድርጅቱ ባወጣው መግለጫ የአየር ጥቃቱ የጦር ወንጀል መባል የሚችል መሆኑን ጠቅሶ የኢትዮጵያ መንግስት ገለልተኛ ምርመራ እንዲያካሄድ ጠይቋል። በሰሜን ኢትዮጵያ እየተካሄደ ባለው ግጭት በሁሉም አካላት የሚደርሰው የሰብአዊ መብት ጥሰት እየተባባሰ በመሄዱም ማንኛውም የመሳሪያ ሽያጭና ወታደራዊ ድጋፍ ላይ ማዕቀብ እንዲጣልም መግለጫው ጨምሮ አሳስቧል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የኢትዮጵያ አየር መንገድ ቦርድ አቶ መስፍን ጣሰው በቀለን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አድርጎ መሾሙን ዛሬ ባወጣው መግለጫ አስታወቀ። አቶ መስፍን የተሾሙት በጤንነት እክል ምክንያት ራሳቸውን በጡረታ ማግለላቸው በተገለጸው በቀድሞ የአየር መንገዱ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም ምትክ መሆኑን ቦርዱ አስታውቋል። አቶ መስፍን በአየር መንገድ ውስጥ የ38 ዓመታት ልምድ ያላቸው መሆኑ ተገልጿል። በአየር መንገድ አገልግሎታቸው በአስተዳደር፣ በአውሮፕላን ጥገና፣ በምህንድስና፣ በቃ ግዢ፣ በኢንፎርሜሽን ቴክኖሎጂ፣ በበረራ ኦፕሬሽን አቅም ግንባታና በኮርፖሬት አመራር ከፍተኛ ልምድ ያካበቱ መሆኑን መግለጫው አመልክቷል። አቶ መስፍን ካለፈው አመት ጀምሮ እንደ አውሮፓ አቆጣጠር ከ2010 እስከ 2021 ድረስ የአየር መንገዱ ቺፍ ኦፕሬሽን ኦፊሰር ሆነው ያገለገሉ ሲሆን የፓን አፍሪካ አየር መንገድ ብሎ ራሱን የሚጠራው የተለያዩ ምዕራብ አፍሪካ አገሮች አየር መንገድ አስኪ ዋና ስራ አስፈጻሚ በመሆን አየር መንገዱን ለአትራፊነት ያበቃ አመራር የሰጠው መሆኑን መግለጫው አመልክቷል። አቶ መስፍን በቢዝነስ አስተዳደር የማስተርስ ዲግሪያቸውን ከእንግሊዝ እንዲሁም ከአዲስ አበባ ዩኒቨርሲቲ ኮሙኒኬሽን ኢንጂነሪንግ የማስተር ዲግሪያቸውን፣ በኤሌክትሪካል ኢንጂነሪንግ ደግሞ የመጀመሪያ ዲግሪያቸውን ማግኘታቸውን መግለጫው ጠቅሷል። በማዕከላዊ ሶማሊያ በባልደዌን ከተማ ትናንት በደረሱት ጥቃቶች የሞቱት ሰዎች ቁጥር ወደ 30 ማደጉን የአገሪቱ መንግስት ቴሌቪዥን አስታውቋል። በአደጋው 30 የሚደርሱ ሰዎች መቁሰላቸውም ተነግሯል። ከተገደሉት ውስጥ ለፓርላማ ምርጫ እጩ ተወዳዳሪው በአካባቢው የምረጡኝ ዘመቻ ሲያካሂዱ የቆዩት አሚና መሐመድ አብዲ እንደሚገኙበት ተነግሯል። አሚና የሞቱት ያጥፍቶ መጥፋቱን ፍንዳታ ያደረሰው ሰው እሳቸው ወደሚገኙበት ተሽከርካሪ ዘሎ በመግባት ራሱንና ተሽከርካሪውን አብሮ በማፈንዳቱ መሆኑ ተገልጿል። አሚና የሶማሊያ ፕሬዝዳንት መሐመድ አብዱላሂ መሐመድ ተቃዋሚ የነበሩ ሲሆን ቀደም ሲል በተገደሉት የደህንነት ሚኒስተር ባልደረባ ሴት ሞት ምክንያት ፕሬዝዳንቱን አብዝተው ይኮንኗቸው እንደነበር ተነግሯል። በሌላም በኩል እዚያው ከተማ ውስጥ በደረሰ ሌላ ጥቃት የቀድሞ የፓርላማ አባል የሆኑት አሊ አብዴ ድሁል የተገደሉ ሲሆን የቀድሞ የትምህርት ሚኒስትር የነበሩት ዳሂር ኦስማን መቁሰላቸው ተመልክቷል። ለሁለቱ ጥቃቶች እስካሁን ኃላፊነቱን የወሰደ የለም። ይሁን እንጂ ፍንዳታዎቹ የደረሱት በሶማሊያ መዲና መቃዲሾ በሚገኘው ኤደን አዴ ዓለም አቀፍ አውሮፕላን ማረፊያ የአልሻባብ ታጣቂዎች ጥቃት ባደረሱ ጥቂት ሰዓታት ውስጥ መሆኑን ፖሊስ በሰጠው መግለጫ አስታውቋል። የአውሮፕላን ማረፊያው ጥቃት የተፈጸመው በሶማሊያ የአፍሪካ ህብረት ተልእኮ አሚሶም ወታደሮች ይጠበቅ በነበረው ተቋም ሲሆን በጥቃቱ ከተገደሉት ውስጥ ሁለት የውጭ አገር ወታደራዊ አሰልጣኞችና አንድ የሶማሊያ ዜጋ እንደሚገኙበት ተገልጿል። አልሸባብ ለጥቃቱ ኃላፊነቱን እንደሚወስድ አስታውቋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ ፕሬዝደንት ጆ ባይደንን ጨምሮ የኔቶ አባል አገራት መሪዎች አንድ ወር ባስቆጠረው የሩሲያው የዩክሬን ወረራ የአጭርና የረጅም ጊዜ ምላሽ ለመስጠት በብራስልስ ተገናኝተው እየመከሩ ነው። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪም በቀጥታ ለመሪዎቹ የሚያቀርቡትን ተጨማሪ ድጋፍ እንደሚያቀርቡም ተመልክቷል። ቆንጅት ታዬ ዝርዝሩን ታሰማናለች።
የኔቶ አባል ሀገሮች መሪዎች ጉባኤው ከመካሄዱ አስቀድሞ ዘለንስኪ ለአባል ሀገሮቹ በእንግሊዝኛ ባስተላለፉት የቪዲዮ መልእክት ለዩክሬን ኃይሎች የጦር መሳሪያን ጨምሮ ውጤታማና ያልተገደበ ድጋፋቸውን እንዲሰጡ ጠይቀዋል። ዘለንስኪ በመላው ዓለም የሚገኙ ህዝቦች የሩሲያን ወረራ ወደየ አደባባዮቻቸው ወጥተው እንዲቃወሙ ጥሪ አሰምተዋል። የዩክሬንን ምልክቶች በመያዝ ወደየ አደባባዮቻቸው ወጣችሁ ለነጻነትና ለህይወት ድጋፋችሁን ስጡ፣ ታዩ፣ ተሰሙ ብለዋል ዘለንስኪ። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ከኔቶ ጉባኤ ሌላ ዛሬ ሐሙስ ከቡድን 7 መሪዎችና ከአውሮፓ ምክር ቤት ጋርም ይነጋገራሉ። የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪው ጄክ ሰለቫን አጠቃላይ ግቡ ባለፈው ወር ውስጥ ያየነው መፍትሄና አንድነት አስፈላጊ ሆኖ እስከተገኘ ድረስ በዘላቂነት እንዲቀጥል ማድረግ ነው ብለዋል። አስከትለውም ይህም ሀገሮች ለዩክሬን የሚሰጡትን የመሳሪያ ዳታ ጨምሮ በሩሲያ ላይ የተጣሉትን ማዕቀቦች ተግባራዊ እንዲያደርጉና በግጭቱ ተጎጂ ለሆኑት የሚሰጡትን የሰብአዊ እርዳታ ያካትታል ብለዋል። ባይደን በሩሲያ አገዛዝ ውስጥ ያሉ ዋና ዋና የፖለቲካ ሰዎች ያገዛዙ ከበርቴዎችና ሌሎች ተቋማት ላይ ያነጣጠረ አዲስና ተጨማሪ ማዕቀብ ይፋ ያደርጋሉ ተብሎ ይጠበቃል። ብሪታንያም በተመሳሳይ ተጨማሪና አዳዲስ ማዕቀቦችን የምትጥል መሆኑን ገልጻለች። ቻይና በሩሲያ ላይ የሚጣለውን ማዕቀብና የፕሬዝዳንት ባይደንን ማስጠንቀቂያ የነቀፈች ሲሆን ይህ ሩሲያ በመውሰድ ላይ የምትገኘውን እርምጃ እንድታሻሽል አይረዳም ብላለች። የኔቶ ዋና ጸሐፊ ስቶልተንበርግ ሩሲያ በዩክሬን ላይ የኬሚካል የጦር መሳሪያ መጠቀሟን ነቅፈው የኔቶ አባል ሀገሮች ዩክሬን ራስዋን ከኬሚካል፣ ከባዮሎጂካል፣ ከሬዲዮሎጂካል እና ከኒውክሌር ጥቃት እንድትከላከል የመሳሪያ እርዳታ ሊሰጧት ይገባል ብለዋል። የባይደን አስተዳደር ባለስልጣናት ቀደም ሲል በሰጡት መግለጫ ሞስኮ የኬሚካል መሳሪያዎችን ልትጠቀም ትችላለች ሲሉ ያስጠነቀቁ ሲሆን ወረራቸውን ፍትሃዊ ለማድረግ ዩክሬናውያኑም እየተጠቀሙ ነው የሚለውን የሐሰት ውንጀላ እንዲያቆሙ ማስጠንቀቃቸው ተመልክቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት በሰጡት መግለጫ የሩሲያ ኃይሎች በዩክሬን ላይ የጦር ወንጀል መፈጸማቸውን ጠቅሰው ዩናይትድ ስቴትስ ሩሲያ ተጠያቂ እንድትሆን ተሰራለች ሲሉ አስታውቀዋል። ሩሲያ በበኩሏ የጦር ወንጀል ፈጽማለች የሚለውን ክስ በተደጋጋሚ ስታስተባብል ቆይታለች።
ዩክሬንን የወረሩት የሩሲያ ጦር ኃይል አባላት የጦር ወንጀል ፈጽመዋል ስትል ዩናይትድ ስቴትስ አስታወቀች። ድርጊቱን የፈጸሙት በተጠያቂነት መያዛቸው የማይቀር ነው ስትልም ቃል ገብታለች። ሩሲያ በዩክሬን ዋና ከተማ ኪቭ እና በሌሎች ከተሞች ሲቪሎችን ኢላማ ያደረጉ ጥቃቶችን ብትቀጥልም ዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣናት ሰነዶችና ምርመራዎችን ማካሄድ ያስፈልጋል በማለት ድርጊቱን የጦር ወንጀል ብለው እንዳይጠሩት ሲጠነቀቁ ቆይተዋል። ሹመታቸው ባለፈው ሳምንት በመወሰኛው ምክር ቤት የጸደቀላቸው የዩናይትድ ስቴትስ የዓለም አቀፋዊ የወንጀል ሕግ ስርዓት ጉዳዮች አምባሳደር ቤት ቫስ ካክ ስራቸውን በጀመሩ በሁለተኛው ቀናቸው ጉዳዩን በጥንቃቄ በመገምገም ከድምዳሜ ላይ ተደርሷል ብለዋል። አድማጮች፣ የዚህ ዝርዝር በምሽቱ የዜና ትንታኔ ክፍለ ጊዜ ይቀርባል። ሰሜን ኮሪያ እንደ አውሮፓ አቆጣጠር ከ2017 ጀምሮ ክፍለ አህጉራትን ሊያቋርጥ ይችላል የተባለ የባሊስቲክ ሚሳኤል ሙከራ ማድረጓን የጃፓንና የደቡብ ኮሪያ መንግስታት አስታወቁ። የጃፓን መከላከያ ሚኒስቴር የሰሜን ኮሪያ ሚሳኤሎች ከጃፓኑ አሞሪ 170 ኪሎ ሜትር በስተምዕራብ በሚገኘው ልዩ የኢኮኖሚ ዞን ለማረፍ ለ70 ደቂቃዎች የሚጓዝ መሆኑን አስታውቋል። እንደ ጃፓን ባለስልጣናት መግለጫ በአይነቱ አዲስ የሆነው የICBM ዝርያ ያለው ሚሳኤሉ ሽቅብ ወደ ላይ 6000 ኪሎ ሜትር መውጣት የሚችል ሲሆን ወደ ጎን ደግሞ እስከ 1100 ኪሎ ሜትር መጓዝ የሚችል ነው ተብሏል። የደቡብ ኮሪያው የደህንነት ምክር ቤት ባለስልጣናት ባደረጉት አስቸኳይ ስብሰባ ላይ የደቡብ ኮሪያው ፕሬዝዳንት ሙን ጄኢን ሰሜን ኮሪያ የረጅም ሚሳኤሎችን አስመልክቶ ራሷ የገባቸውን ሕግ ጥሳለች ሲሉ ሙከራውን በጽኑ ኮንነዋል። ይህ የአውሮፓውያኑ ዓመት ከገባ ወዲህ ሰሜን ኮሪያ እስካሁን 12 ዙር ሚሳኤሎች ለሙከራ መተኮሷ ሲገለጽ ከነዚህ ውስጥ ቢያንስ ሁለቱ ከሳተላይት ለመተኮስ የሚያስችል ሙከራ የሚገኝበት መሆኑ ተመልክቷል። የመጀመሪያዋ ሴት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማድሊን ኦልብራይት በ84 ዓመታቸው ትናንት ረቡዕ ከዚህ ዓለም በሞት መለየታቸው ተነገረ። የቀድሞ ፕሬዝዳንት ቢል ክሊንተን በአውሮፓ አቆጣጠር በ1996 በከፍተኛው የዩናይትድ ስቴትስ ዲፕሎማትነት እንዲያገለግሉ የመረጧቸው ማድሊን ኦልብራይት ክሊንተን ስልጣን ላይ ከቆዩባቸው 8 ዓመታት የመጨረሻዎቹን 4ቱን እንደ አውሮፓ አቆጣጠር ከ1996 እስከ 2000 ድረስ በኃላፊነት አገልግለዋል። ኦልብራይት በወቅቱ በዚህ ኃላፊነታቸው በዩናይትድ ስቴትስ መንግስት ታሪክ ከፍተኛው የስልጣን ደረጃ የደረሱ ሴት ነበሩ። ኦልብራይት በደረሰባቸው የካንሰር ህመም ሲረዱ ከቆዩ በኋላ በተወለዱ በ84 ዓመታቸው ማረፋቸውን ይፋ ያደረጉት ቤተሰቦቻቸው በትዊተር ባሰፈሩት መልእክት ኦልብራይት ባልረፉበት ወቅት በቤተሰብና ጓደኞቻቸው እንደተከበቡ ነበር ብለዋል። ዝርዝር ዘገባው በምሽቱ የዜና ትንታኔ ክፍለ ጊዜ ይቀርባል። የዩናይትድ ስቴትስ መድኃኒት አምራች ሞደርና ትናንት ረቡዕ ባወጣው መግለጫ የኮቪድ-19 ክትባቱ ለህፃናት፣ ለሚድሁ ልጆችና መዋለ ህፃናት ለሚውሉ ልጆች የሚሰራ መሆኑን አስታወቀ። የሞደርና ፕሬዝዳንት ስቴቨን ሆግ እንዲህ ብለዋል። ዛሬ በሁለቱ ዙር የኮቪድ-19 ክትባት መድኃኒታችንን የምናስተዋውቀው እድሜያቸው ከስድስት ዓመት በታች በሆኑ በ5000 ህጻናት ላይ በተሞከረውና በሶስተኛው ዙር ከተደረገ የጥናት ውጤት በመነሳት ነው። አስደስታችሁ ዜና የጥናቱን ቀዳሚ ምዕራፍ አሟልተናል። ይህ ማለት የጸረ ኮቪድ-19 ክትባቱ ልክ በአዋቂዎች ላይ እንደሚሰራ ሁሉ ልጆችም ላይ በተመሳሳይ ይሰራል ማለት ነው ብለዋል። ተቆጣጣሪዎቹ አካላት የሚስማሙ ከሆነ አነስተኛው መጠን የክትባት መድኃኒት በቂና ውጤታማ ነው። ይህ መሆኑ ደግሞ በቀጣዩ የበጋ ወቅት ትናንሾቹን ህጻናት ማስከተብ ለመጀመር እድል ይሰጣል ተብሏል። ሞደርና በቀጣዩ ሳምንታት ክትባቶቹን በዩናይትድ ስቴትስና በአውሮፓ ለሚገኙ አስፈጻሚ ባለስልጣናት ለውሳኔ እንደሚያቀርብ አስታውቋል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። ዝግጅቶቻችንን በሬዲዮ ሞገድ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ እንድትከታተሉ በአክብሮት እንጋብዛለን። እንዲሁም የሬዲዮ በቴሌቪዥን መሰናዶዎቻችንን በቪኦኤ አማሪክ የፌስቡክ ገጽና አማሪክ ዶት ቪኦኤ ኒውስ ድረገጽ ላይ እንድትከታተሉ እንጋብዛለን። ዝግጅታችን እስከ ምሽቱ 4 ሰዓት ድረስ የሚዘልቅ ይሆናል። አሁን ለዕለቱ አብይ ወዳደረግነው ዘገባ እንሻገር። የኢትዮጵያ መንግስት ለሰብአዊ ድጋፍ አቅርቦት ሲባል ግጭት ለማቆም መወሰኑን አስታወቀ። የመንግስት ኮሚኒኬሽን አገልግሎት ዛሬ ባወጣው መግለጫ አስቸኳይ የሰብአዊ አቅርቦት ወደ ትግራይ ክልል በበቂ ሁኔታ መድረስ የሚችልበትን ሁኔታዎችን ለማሳካት መንግስት የተቻለውን ሁሉ ጥረቶች ለማድረግ ቁርጠኛ ነው ብሏል። ለሰብአዊነት ሲባል የተላለፈው ግጭትን የማቆም ሰኔ ይህ መግለጫ ከወጣበት ሰዓት ጀምሮም ተፈጻሚ ይሆናል ብሏል። የኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ለአሜሪካ ድምጽ በሰጡት ማብራሪያ ውሳኔው የተላለፈው ለሰብአዊ በረራዎች ደህንነትና የህወሓት ታጣቂዎች በስጋት እርዳታ የሚተላለፍበትን መንገድ እንዳይዘጉ ለማድረግ ነው ሲሉ ተናግረዋል። በዚህ ጉዳይ ላይ እስካሁን ድረስ በህወሓት በኩል በይፋ የተባለ ነገር የለም። ዘገባው ይቀጥላል።
የመንግስት ኮሚኒኬሽን አገልግሎት ዛሬ መጋቢት 15 ከሰዓት በኋላ ባወጣው መግለጫ በአሁን ወቅት በሺዎች የሚቆጠሩ የትግራይ ክልል ነዋሪዎች የሰብአዊ እርዳታን ፍለጋ ወደ አጎራባች ክልሎች እየተጓዙ መሆኑን ጠቅሶ ለሰብአዊነት ሲባል የኢትዮጵያ መንግስት ግጭት ለማቆም መወሰኑን አስታውቋል። በከፍተኛ ችግር ውስጥ የሚገኙ ያላቸውን ዜጎች ህይወት ለመታደግና የዜጎችን እንግልት ለመቀነስ ይቻል ዘንድ ከተለመደው የተለዩ እርምጃዎችን መውሰድ አስፈላጊ ሆኖ መገኘቱን የጠቀሰው መግለጫው መንግስት ይህ ውሳኔ ከወጣበት ሰዓት ጀምሮ ተግባራዊ የሚደረግ ለሰብአዊነት ሲባል ግጭት የማቆም ውሳኔ አስተላልፏል ሲል አክሏል። ከዚህ ቀደም በአማራና አፋር ክልሎች በህወሓት ታጣቂዎች የተያዙ አካባቢዎችን ለማስለቀቅ መንግስት የመጀመሪያው ምዕራፍ ያለው ተልእኮ መጠናቀቁን በማስመልከት ባወጣው መግለጫ የመከላከያ ሰራዊትም ባለበት እንዲቆይ መወሰኑን መግለጹ ይታወሳል። ለሰብአዊነት ሲባል ግጭት ማቆሙን በተመለከተ መንግስት ዛሬ ያወጣው መግለጫ ታዲያ ሰራዊቱ ባለበት እንዲጸና ከተላለፈው የቀድሞ ውሳኔ በምን ይለያል በሚል ላነሳንላቸው ጥያቄ የኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ተከታዩን ምላሽ ሰጥተዋል።
ወደ ትግራይ አካባቢ አልገባም ማለት እንጂ የተለያዩ ትንኮሳዎች ካሉ አጸፋ አልመለስም አላለም። የተለያዩ አካባቢዎች ላይ አደጋዎች ሊኖሩ ይችላሉ ብሎ በሰጋ በየትኛውም ጊዜ እርምጃ ከመውሰድ የሚያግድ ነገር አልነበረም። የመጀመሪያው ያሁኑ ምንድን ነው? ለበረራዎቹም ደህንነት ሲባል ሚሊሻውም የህወሓት ሚሊሻውም በተለያየ መልክ ስጋት ውስጥ ገብቶ መንገዱን እንዳይዘጋው የትኛውንም አይነት ግጭት ከማድረግ እቆጠባለሁ ነው።
ምናልባት ይሄ እዚህ ውሳኔ ላይ ሲደረስ ከህወሓት ወገን ጋር የተደረገ ንግግር አለ? በእነሱ ወገን ያለው ፍላጎት ይታወቃል?
ይሄ የኢትዮጵያ መንግስት የተናጠል ውሳኔ ነው። የኢትዮጵያ መንግስት ዜጎቹን መጠበቅ ስላለበት በዜጎች ላይ የሚደርሱ ጉዳቶችን መቀነስ ስለሚገባው ቀደም ብሎም በራሱ ተነሳሽነት ነው ሲያደርግ የነበረው፣ አሁንም በራሱ ተነሳሽነት እያደረገ ነው።
መንግስት ካሳለፈው ውሳኔ ጋር ተያይዞ የእርዳታ አቅርቦቱን ለማሻሻል የሚወሰድ ተጨማሪ እርምጃ ይኖር እንደሆን ለቀረበላቸው ጥያቄ ደግሞ የሚኒስትሩ ምላሽ ይህ ነው።
በአየር ላይ የሚደረገውንም በየብስ የሚደረገውን የእርዳታ እንቅስቃሴ ኢትዮጵያ መንግስት ሲገፋ ቆይቷል። በአየር የነበረው በሳምንት እስከ 3 ጊዜ ይካሄድ ነበር። ይሄ አሁን መጠኑን የመጨመር ነው አንዱ። እንደገና ከእርዳታ ሰጪ ድርጅቶች ገንዘብ ፍሰቶችም ጋር የታዘዙ የታገዱ ነበሩ። እነሱን በተወሰነ ደረጃ የመጨመር እንቅስቃሴ ነው። ገደቦች ነበሩት፣ የተወሰኑ ገደቦች፣ የገደቦቹን የማሻሻል ስራ ነው።
የሰብአዊ እርዳታ ለሚያስፈልጋቸው ዜጎች የሰብአዊ ድጋፍ አቅርቦቱ በአግባቡ መድረስ እንዲችል ከሚመለከታቸው አካላት ጋር ተባብሮ ለመስራት ቁርጠኛ መሆኑን የገለጸው መንግስት ከህወሓት በኩልም ለዚሁ ተግባር ቁርጠኝነት ሊኖር እንደሚገባ አሳስቧል። ይህን በተመለከተ የመንግስት ኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ተከታዩን አስተያየት ሰጥተዋል።
በጉልበት የያዟቸውም ቦታዎች በወረራ መልክ የያዙ ኃይሎች እንዲለቁ የአባላ ሩት ዋና የአባላ ኮሪደርን መስመር እንዲከፍቱ ነው መንግስቱ። ይሄንንም ነው ጥያቄ ያቀረበው።
ካለቀቁስ እንደው ከያዙት ቦታ ባይወጡስ?
እሱም በሂደት ብናይ ነው ይሻለው። ካሁኑ መገመት ተገቢ አይሆንም።
ይህ ለሰብአዊነት ግጭት የማቆም ውሳኔ በሰሜን ኢትዮጵያ ያለውን የሰብአዊ ሁኔታ በእጅጉ ሊያሻሽል እንደሚችል ያለውን እምነት የገለጸው የኢትዮጵያ መንግስት ውሳኔው በቀጣይነት ያለ ተጨማሪ ደም መፋሰስ ለግጭቱ መፍትሄ ሊያመጣ እንደሚችልም ያለውን ተስፋ በመግለጫው አስታውቋል። ይህ ምን ማለት ነው? ዶክተር ለገሰ ቱሉ
ምንድነው የህብረተሰቡ በጣም በተለያየ ችግር ውስጥ ነው ያለው። ስለዚህ ከዚህም የተነሳ ወደ አማራ ክልል በተለያዩ አቅጣጫዎች እየፈለሰ ነው ህዝቡ። ወደ ኤርትራም የመፍለስ እንቅስቃሴ አለ። በዚህ ደግሞ አማጺው ኃይል ወደ ተለያዩ ቦታዎች የሚንቀሳቀሰው ህብረተሰብ ጋር ጭምር ግጭት እየፈጠረ ነው። ይሄ ግጭት ሌላ አይነት መልክ እንዳይኖረው ደግሞ እና ተጨማሪ አይነት የደም መፋሰስ እንቅስቃሴ ውስጥ እንዳይገባ ይህንንም ለመከላከል ሲባል ነው።
በከፍተኛ ችግር ውስጥ የሚገኙ ያላቸውን ዜጎች ችግር በአፋጣኝ መፍታት መንግስት ከምንም ነገር በላይ ቅድሚያ የሚሰጠው መሆኑን የጠቀሰው የዛሬው መግለጫ አስቸኳይ የሰብአዊ አቅርቦቶች ወደ ትግራይ ክልል እንዲደርሱ የተቻለውን ሁሉ ጥረት ለማድረግ ቁርጠኛ መሆኑንም ገልጿል። መንግስት ለሰብአዊነት በሚል ያሳለፈው ግጭት የማቆም ውሳኔ ለምን ያክል ጊዜ እንደሚቆይ የተገለጸ ነገር የለም። ይህ ዘገባ እስከተጠናቀረበት ሰዓት ድረስ በኢትዮጵያ መንግስት በኩል የወጣውን መግለጫ በተመለከተ ከህወሓት ወገን በይፋ የተባለ ነገር የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በሌላ በኩል በትግራይ ክልል የውጭ ግንኙነት የሚባል ቢሮ አስተባባሪ መሆናቸውን የሚናገሩትና በካናዳ የሚገኙት የቀድሞ የኢትዮጵያ ዲፕሎማት አቶ ዮሐንስ አብርሃ በትላንትናው ዕለት ከአሜሪካ ድምጽ ጋር በነበራቸው ቆይታ የሰብአዊ እርዳታን ተደራሽ ለማድረግ የተኩስ አቁም ስምምነትን በተመለከተ ንግግሮች ቢኖሩም እስካሁን ድረስ ግን በተጨባጭ የተወሰነ ነገር አለመኖሩን መናገራቸው ይታወሳል። በነገው ምሽት በዚህ ዙሪያ ጠቅለል ያለ ዘገባ ይዘን የምንመለስ ይሆናል። የምትከታተሉት ዋሽንግተን ዲሲ ከሚገኘው ስቱዲያችን የሚተላለፍላችሁን የሐሙስ ምሽት መጋቢት 15 2014 ዓ.ም ምሽት መሰናዷችንን ነው። ከኛ ጋር ስለሆናችሁ እናመሰግናለን። የዕለቱ አብይ ርዕስ እዚህ ላይ ተጠናቀቀ። የትንታኔው መጽሔት ይቀጥላል። የኢትዮጵያ ሰብአዊ መብት ኮሚሽን በከረዩ ሚችሌ ገዳ የጅላ አባላት ግድያን በተመለከተ በአባ ገዳዎች የተጀመረው ሽምግልናና የእርቅ ሂደት የወንጀል ተጠያቂነትን መተካት ወይም ማስተጓጎል የለበትም ሲል አሳሰበ። ጉዳዩንም በቅርበት እየተከታተሉ መሆኑን የሚናገሩት የኦሮሞ አባ ገዳዎች ህብረት ጸሐፊና የቱሉማ አባ ገዳ ጎበና ሆላ እርቀ ሰላም በገዳ ስርዓት መንገድ እንዲወርድ እየተሰራ ነው ሲሉ ለአሜሪካ ድምጽ ገልጸዋል። ፀሐይ ዳምጠው የኢሰመኮ አካባቢያዊ ዳይሬክተር የክትትልና ምርመራ ስራ ኃላፊ አቶ ኢማድ አብዱል ፈታና አባ ጎበና ሆላን አነጋግራ ተከታዩን መሰናዶ አጠናቅራለች።
የኢትዮጵያ ሰብአዊ መብቶች ኮሚሽን የከረዩ የምችሌ ገዳ የጅላ አባ ገዳዎች ግድያ ላይ ያደረገውን የምርመራ ሪፖርት ጥር 25 ቀን 2014 ዓ.ም ይፋ ባደረገበት ወቅት የኦሮሚያ ክልላዊ መንግስት በጅላ አባላቱ ላይ ግድያ የፈጸሙና ያስፈጸሙ አባላት ተገቢ የሆነ የወንጀል ምርመራ ተደርጎ ተጠያቂነት እንዲረጋገጥና ለተጎጂ ቤተሰቦች ተገቢ የሆነ ካሳ እንዲከፈላቸው ምክረ ሐሳብ አቅርቦ የነበረ ሲሆን አሁን በሽምግልናና በእርቅ የተጀመረው ሂደት የወንጀል ተጠያቂነትን እንዳስተጓጉል ስል ትናንትና ባወጣው መግለጫ አስታውቋል። በወቅቱ ኮሚሽኑ ያቀረበውን የምርመራ ጥሪ ተከትሎ የኦሮሚያ ክልላዊ መንግስት ፖሊስ ኮሚሽን ጉዳዩን በመመርመር ተጠያቂነትን ለማረጋገጥ የምሰራ መሆኑን ጥር 25 ቀን 2014 ዓ.ም በሰጠው ጋዜጣዊ መግለጫ ማሳወቁን የጠቀሰው የኮሚሽኑ መግለጫ ይህንኑን ተከትሎ የተሰሩ ስራዎች ያሉበትን ደረጃ ለመገምገም ከየካቲት 28 እስከ መጋቢት 3 ቀን 2014 ዓ.ም ክትትል ማድረጉን አስታውቋል። በክትትሉ የኦሮሚያ ብሔራዊ ክልላዊ መንግስት ጠቅላይ አቃቢ ቢሮ፣ የኦሮሚያ ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን፣ የምስራቅ ሸዋ ዞን ፖሊስ መምሪያ ግድያውን ለመመርመር የተዋቀረውን የምርመራ ቡድን እንዲሁም የከረዩ ማህበረሰብ የሀገር ሽማግሌዎችን ባነጋገረበት ወቅት መርማሪ ቡድን ተቋቁሞ ስራ የጀመረ መሆኑን እንዳረጋገጠ የኮሚሽኑ መግለጫ ይዘረዝራል። በሂደቱ የተወሰኑ ተጠርጣሪዎች በቁጥጥር ስር መዋላቸውን የገለጸው የኮሚሽኑ ሪፖርት በአንድ በኩል በአካባቢው ማህበረሰብ በግድያው ላይ ተሳትፎ ያላቸው መሆኑን የተጠቆሙ አሊያም በድርጊቱ ዋነኛ ፈጻሚ ናቸው ተብለው የተጠረጠሩ ሰዎች ገና በቁጥጥር ስር ያልዋሉ ወይም ምርመራ እየተደረገባቸው አለመሆኑን ጠቅሷል። በተለይ የመንግስት የሥራ ኃላፊነት ቦታዎች ላይ የሚገኙ ሰዎችም ተጠርጣሪዎች መሆናቸውን የጠቆመው የኮሚሽኑ መግለጫ ዩኒታ የምርመራ ሂደቱን ማደናቀፍና በእስር ላይ ያሉትም ቢሆን እስካሁን ፍርድ ቤት አለመቅረባቸውን ኮሚሽኑ በመግለጫው አስፍሯል። በክልሉ መንግስትና የከረዩ ማህበረሰብ የሀገር ሽማግሌዎች መካከል ሽምግልና እየተካሄደ መሆኑን የገለጹት የኮሚሽኑ የአካባቢያዊ ዳይሬክተር የክትትልና ምርመራ ስራ ክፍል ኃላፊ አቶ ኢማድ አብዱል ፈታ ለአሜሪካ ድምጽ የተቋማቸውን አቋም ገልጸዋል።
እንግዲህ እኛ ከህብረተሰቡና ከተለያዩ አካላት የተረዳ ነው ምንድነው ምንም እንኳን የእርቅ ሂደቱ እየሄደ ያለ ቢሆንም የህግ የበላይነትን ለተፈጸመው ወንጀል ተጠያቂነትን የማረጋገጡ ስራ መሄድ ባለበት ደረጃ እየሄደ አይደለም የሚል ሰፊ ስጋት አለ። የወንጀል ተጠያቂነትን የማረጋገጥ ስራው ቅድሚያ ልሰጠው እና በከፍተኛ ትኩረት ሊሰራ የሚገባ ስራ ነው ብለን
ተጠያቂነትና የህግ የበላይነት ለማረጋገጥ የሚወሰዱ የህግ የወንጀል ምርመራ እርምጃዎችን በአካባቢዎች ባህልና ልማድ መሰረት በሚደረጉ የእርቅ ሂደቶች መደገፍ በአንዳንድ ሁኔታዎች የተለመደ ሂደት መሆኑን ኃላፊው ገልጸዋል። የዚህ አይነቱ አሰራር በተጎጂዎች በተጎጂ ቤተሰቦችና በአካባቢው ማህበረሰብ ሙሉ ፍቃድና ተሳትፎ ሊሆን ይገባል ሲልም የኢትዮጵያ ሰብአዊ መብቶች ኮሚሽን ማሳሰቡን አቶ ኢማድ ገልጸዋል። ጉዳዩን በቅርበት እየተከታተሉ እንዳሉ የገለጹት የኦሮሞ አባገዳዎች ህብረት ጸሐፊና የቱለማ አባገዳ ጎበነ ሆላ በበኩላቸው የእርቅ ሂደቱን ገልጸዋል።
አቡቲ ገዳ በከተቆት ቀበሌ ካረሸኔ
አባገዳዎችን በአንድ ቦታ ይዞ የረሸነው መንግስት መሆኑ ታውቋል። መንግስትም አምኗል። ከዛም በኋላ የከረዩ ማህበረሰብ በመደበኛ ህግ ወይም በገዳ ስርዓት ይታይ ተብሎ ተጠይቆ በገዳ ስርዓት ይታይልኝ የሚል መልስ ሰጠ። በገዳ ስርዓት ይታይኝል ብሎ ካለ በኋላ በማን እንደምታይል ተጠይቆ ከስምንቱ አርዳጅላዎች የተወጣጡ አባገዳዎች፣ የሀገር ሽማግሌዎችና የኦሮሞ አባገዳዎች ህብረት ባንድ ላይ ሆኖ ጉዳዩን እንዲመለከቱ አቅጣጫ ተቀመጠ። ከዛ በኋላ ከሁሉም የተወከሉ አካላት ከከረዩ ማህበረሰብ ጋር መከሩ። ከረዩም መንግስት ግድያውን ፈጽሞ የሟቾችንም ሬሳ እንዳናይ ከልክሎን አስተቃቂ ድርጊት ፈጽሞብናልና ሲሉ አቤቱታ አቀረቡ። እኛም መንግስትን መልሰን ጠየቅን። የተባለውን ነገር ነው የታሰሩት እንዲፈቱ፣ ግድያውን የፈጸሙ በህግ እንዲጠየቁ፣ የተወረሱ መሳሪያዎችና ንብረቶች ለህዝቡ እንዲመለሱና ለተጎጂ ቤተሰቦች ካሳ እንዲከፈል ስንል ለመንግስት መልእክት ነገርን።
የኢትዮጵያ ሰብአዊ መብቶች ኮሚሽን በእርቅ ሂደቱ ላይ ከአካባቢው ማህበረሰብ የህግ ተጠያቂነትን ለመተካት አሊያም ለማስቀረት የሚደረግ መሆኑን የሚያመላክት ቅሬታ ካለ ከጥቅሙ ይልቅ አሉታዊ ተጽዕኖ ሊያመዝን ስለሚችል ከፍተኛ ጥንቃቄ ይሻል ሲል አሳስቧል። አባገዳ ጎበነ ሆላ አሁን የተደረሰበትን የእርቅ ደረጃ ገልጸዋል። ይቀራል ያሉትንም ጉዳይ አብራርተዋል።
መንግስትም ለጠየቅነው መልስ ሰጠን። የታሰሩትን ፈታቸው፣ የተወረሱትን መሳሪያዎችና ንብረቶች መለሰላቸው፣ በግድያ እጃቸው አለበት የተባሉና በቅጥታም ሆነ በተዘዋዋሪ የተሳተፉ 9 ግለሰቦች ታስረው በምስራቅ ሸዋ ዞን ፖሊስ መምሪያ ጉዳያቸው በሕግ እየታየ መሆኑ መንግስት ነገረ። እኛም ሄደን የታሰሩ ሰዎችን አይተን አረጋግጠናል። ከዛም ለአራተኛ ጊዜ ከከረዩ ማህበረሰብ ጋር ተወያየን። እናም ከረዩ መንግስት በገዳ ስርዓት አካዋን ጉማ ለተጎዱ ቤተሰቦች ይከፍል ሲል ጠይቆ አሁንም ጉማው የሚወጣበት አካሄድ ላይ ደርሰናል። ነገር ግን ጉማ ከተከፈለ በኋላ ግድያው የፈጸሙት ግለሰቦች በግ ይጠየቁ የሚለው የሚወስነው የከረዩ ማህበረሰቦችና ተጎጂ ቤተሰቦች ናቸው።
የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ የከረዩ አባገዳዎች ግድያን በተመለከተ ሰሞኑን በጨፌ ኦሮሚያ ጉባኤ ላይ ከምክር ቤቱ አባላት ለቀረበላቸው ጥያቄ መልስ ሰጥተዋል።
አጀቻ ጉጉዳ ለመስራውት
ሁለት ከባድ ግድያዎች ናቸው የተፈጸሙት። የትግራይ ኃይሎች ወደ አዲስ አበባ እየተጠጉ ሲመጡ በህዝባችን ዘንድ ጠባሳ ጥለው ለማለፍ ስራዎች ታስበው በመጀመሪያው ቀን የፖሊስ አመራሮችን ጨምሮ ከ40 ሰዎች በላይ ናቸው የተመጡት። እዛው ቦታ በምስራቅ ሸዋ ዞን ውስጥ በነጋታው ደግሞ በአባገዳዎች ላይ ያስተቃቂ ድርጊት ተፈጸመባቸው። መንግስት ይህን ጉዳይ በሚገባ መርምሯል። በሁለቱ ወንጀል ውስጥ የተሳተፉትን አካላት እያደነ ወደ ህግ እያቀረበም ነው። በዚህ ዙሪያም ከከረዩ ማህበረሰባችን ጋር ውይይት ተካሂዷል። የህግ ጉዳዮች ህግን ተከትለው እንዲሄዱ፣ ከሁሉም በላይ ደግሞ ይህ ድርጊት የገዳ ስርዓቱ ላይ የተቃጣ ድርጊት ስለሆነ አባገዳዎች በባህሉ መሰረት እርቅ እንዲከናወን እየተደረገ ነው። የክልሉ መንግስት የእርቅ እንዲሁም የህግ የበላይነት መንገድ እየተከተለ መሆኑን እገልጻለሁ።
የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ የተጎዱትን መካስ እርቅና ሰላም ፍትህና ተጠያቂነት በአንድነት ለተገበሩ የሚችሉና የሚገቡ በመሆናቸው የመንግስት ኃላፊዎችና ጉዳዩ የሚመለከታቸው ሁሉ ለዚህ አይነት የተሟላ እርቅ ሰላምና ፍትህ በቁርጠኝነት ሊሰሩ ይገባል በማለት አሳስበዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ዘገባዎቻችን እስከ ምሽቱ 4 ሰዓት ድረስ የሚቀጥሉ ይሆናል። አብራችሁን እንድትሆኑ በአክብሮት እንጋብዛለን። የአሜሪካ ኮንግረስ እየተመከረበት የሚገኘው HR 6600 የተሰኘው ረቂቅ ህግ ኢትዮጵያንና ኢትዮጵያውያንን የሚጎዳ እንዲሁም ደግሞ የሀገሪቱን ሉዓላዊነት የሚሸረሽር በመሆኑ ኢትዮጵያና ትውልደ ኢትዮጵያውያን እንዲቃወሙት የውጭ ጉዳይ ሚኒስቴር ጥሪ ያደረገ፣ በሌላ በኩል ደግሞ በሰው ሰራሽና በተፈጥሮ አደጋ ምክንያት ከ23 ሚሊዮን በላይ ኢትዮጵያውያን እርዳታ ጠባቂ መሆናቸውም ታወቀ። መለስካቸው አማሃ ዝርዝሩን ያሰማናል።
በዩኤስ አሜሪካ የህግ መወሰኛ ምክር ቤትና በተወካዮች ምክር ቤት እየተመከረባቸው የሚገኙት እንደ ቅደም ተከተላቸው S3199 እና HR6600 የተሰኙት የህግ ረቂቆች በኢትዮጵያውያንና በሀገሪቱ ላይ ከፍ ያለ ጉዳት ሊያስከትሉ የሚችሉ መሆናቸው ታውቆ በዓለም ሁሉ የሚገኙ ኢትዮጵያውያን በተለይም በዩኤስ አሜሪካ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በብርቱ እንዲቃወሙት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን መልእክት ማስተላለፋቸውን የሚኒስትሩ ቃል አቀባይ ተናገሩ። ቃል አቀባዩ አምባሳደር ዲና ሙፍቲ በህግ መወሰኛ ምክር ቤት ሴኔት እየታየ የሚገኘው S3199 እና በተወካዮቹ ምክር ቤት እየተመከረበት የሚገኘው HR6600 ይዘታቸው ምን እንደሆነ የውጭ ጉዳይ ሚኒስትሩ ማብራራታቸውን አውስተዋል።
ይሄ ውሳኔ ከተላለፈ ሁለቱም ቢሎች ማለት ነው ተመሳሳይ ናቸው ከሞላ ጎደል፣ ዜጎችንና ኢትዮጵያውያንና ኢትዮጵያን እንደሚጎዳ በጥቅሉ ሉዓላዊነትን በማስጠበቅ ረገድ እስካሁን በሀገራችን የተገኙትን ድሎች ወይም ውጤቶች የሚሸረሽር ውሳኔ እንደሚሆን፣ የሀገሪቷን የኢኮኖሚ የፖለቲካና የደህንነት ጥገኛ የሚያደርግ ቢል እንደሆነ፣ ዲያስፖራ ኢትዮጵያና ትውልደ ኢትዮጵያና ወዳጆቻችን በውጭ ያሉት በሙሉ ከቅርብ ጊዜ ወዲህ በኢትዮጵያ ላይ የነበረውን ጫና ኖ ሞር ብሎ በታገሉት ልክ ይሄም እዛው የጫናው ኤክስቴንሽን በመሆኑ ይህንን ቢል እንዳልፍ እንዲታገሉት እና ለዚህ አስፈላጊውን ድጋፍና አደረጃጀት ስልት እንዲቀይሱ ነው መልእክት የተላለፈላቸው።
ምክትል ጠቅላይ ሚኒስትሩ ኢትዮጵያ ያጋጠሟትን ችግሮች በራሷ ለመፍታት እያደረገቻቸው ያሉ ጥረቶችንም በሰፊው ዘርዝረው በውጭ ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዳስረዱም አምባሳደር ዲና ሙፍቲ አስታውሰዋል። አምባሳደር ዲና አክለውም ከዚሁ ጉዳይ ጋር በተያያዘ ከትናንት ወዲያ ከአዲሱ በአፍሪካ ቀንድ የዩናይትድ ስቴትስ ኦፍ አሜሪካ ልዩ መልእክተኛ ከዴቪድ ሳተርፊልድና ዛሬ ደግሞ ከሀገሪቱ የውጭ ጉዳይ ሚኒስቴር ምክትል ሚኒስትር ጆን ባስ ጋር ያደረጉትን ንግግር ይዘት ምን እንደነበር አስታውሰዋል።
የአሜሪካ ልዩ ልዑክ ፌልትማንን የተኩት ሰሞኑን እዚሁ ሀገራችን ነበሩ። ከትላንት ወዲያ እንዲሁ እዚሁ አግኝተናቸው በዚህ ጉዳይ ላይ ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ጋር ተወያይተዋል። በሌሎችም የጋራ ጉዳዮች ላይ ውይይት አካሂደዋል። በእውነቱ ይሄ ጉዳይ አሜሪካን አድሚኒስትሬሽን በኩል በአሁኑ ሰዓት የሚፈልግ እንዳልሆነ ለመገንዘብ ችለናል። አድሚኒስትሬሽኑ ገንቢ በሆነ መልኩ ከኢትዮጵያ መንግስት ጋር ሪኢንጌጅ ለማድረግ ጥረት እያደረገናለሁ። ይህ ጥረት ገንቢ ነው። ዛሬም አሁን እዚህ እናንተ ጋር ከመምጣት በፊት የአሜሪካ የውጭ ጉዳይ ሚኒስትር አንደር ሴክሬታሪ ነበር ያገኘናቸውና ፖዚቲቭሊ ኢንጌጅ ለማድረግ በአሜሪካን በኩል ፍላጎት አለ።
በአሜሪካ ኮንግሬስ እየታዩ ባሉት ሁለት ረቂቅ ህጎች ላይ በኢትዮጵያ መንግስትም ሆነ በአያሌ ኢትዮጵያውያን ተቃውሞ የተነሳባቸው ቢሆንም ድጋፍ የሚሰጡ ኢትዮጵያውያን እንዳሉም እየተደመጡ ይገኛሉ። አምባሳደር ዲና ሙፍቲ በዛሬው ጋዜጣዊ መግለጫቸው ካተኩሩባቸው ጉዳዮች መካከል አንዱ አሁን በኢትዮጵያ በሰው ሰራሽና በተፈጥሮ አደጋዎች ምክንያት የደረሰውን ጉዳት ለመቋቋም በሚደረገው ጥረት ኦክስፋም ኢንተርናሽናል ከተሰኘው ዓለም አቀፍ ግብረሰናይ ድርጅት አመራር አባላት ጋር ባደረጉት ውይይት ላይ ነበረ። የድርጅቱ ዋና ዳይሬክተር ጋብርኤላ ቢውከርን ጨምሮ ከሌሎች ሶስት የድርጅቱ ባለሥልጣናት ጋር የተካሄደውን ንግግርም አምባሳደር ዲና ሙፍቲ ባጭሩ ገልጸውታል።
ከድርቅ ጋር በተያያዘ ሁኔታ፣ ከኮቪድ-19 ጋር በተያያዘ ሁኔታ የተፈጥሮ አደጋ ስላስከተላቸው ችግሮች እንደዚሁ ዝርዝር ማብራሪያ ሰጥቷቸዋል። በተለይ ድርቅን በተመለከተ በደቡብ ኢትዮጵያ፣ በኦሞ፣ በቦረና፣ በምስራቅ ኢትዮጵያም እንደዚሁ ከፍተኛ ድርቅ እንዳለ፣ አሁን በጥቅሉ በሰው ሰራሽም በተፈጥሮ አደጋም ወደ 23 ሚሊዮን የሚገመት እርዳታ ጠባቂ የሆነበት ሁኔታ እንዳለ ነው ያስረዷቸው። ስለዚህ የኮሳም ሮል ሚና ከፍተኛ እንደሆነ ነው። መንግስት ሰብአዊ መብትን ለማድረስ ለእነዚህ አካባቢዎች የሚያደርጋቸውን ጥረቶች እንደዚሁ ሁላችኋል ማለት ነው ለእኚሁ ለነዚህ ለኦክስፋም ባለስልጣናት። እነዚህ የኦክስፋም ባለስልጣናትም ኦክስፋም በኢትዮጵያ ውስጥ በተፈጥሮም ሆነ በሰው ሰራሽ የደረሱትን አደጋዎችን ለመታደግ አስፈላጊውን ጥረት እንደሚያደርጉ ነው።
አምባሳደር ዲና ከጋዜጠኞች ለተነሱ ጥያቄዎችም ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በሌላ በኩል በጉዳዩ ላይ በትላንትናው ዕለት ምሽት ከአሜሪካ ድምጽ ጋር ቆይታ ያደረጉት በደቡብ ካሮላይና የሕክምና ዩኒቨርሲቲ መምህርና ጸጥታና ፍትህ ለትግራይ በተሰኘው ተቋም ምክትል ፕሬዝዳንት የሆኑት ዶክተር ሙልጌታ ገብረ እግዚአብሔር በዩናይትድ ስቴትስ የሕግ አውጭና መወሰኛ ምክር ቤቶች የቀረቡ ያሉት እንደ ኤችአር 6600 እና 3199 ያሉ ተመሳሳይ ረቂቅ ህጎች ኢትዮጵያን ሊቀጡ የወጡ ሳይሆኑ ኢትዮጵያን ሊያግዙ እንዲሁም ሀገሪቱ ወደ ሰላምና ዴሞክራሲ እንድትሄድ የሚገፋፉ መሆናቸውን በመግለጽ ረቂቅ ህጎቹ ጠቃሚ መሆናቸውን መናገራቸው ይታወሳል። ዶክተር ሙልጌታ ጨምረው ረቂቅ ህጎቹ በኢትዮጵያ የተለያዩ አካባቢዎች ያሉትን ግጭቶች ለማስቆም፣ ለሰብአዊ መብት ጥሰቶች ተጠያቂ የሆኑ አካላትን ወደ ፍትህ እንዲቀርቡ ግፊት ለማድረግ ይረዳሉ ሲሉ ሐሳባቸውን ሰጥተዋል። በመጪው የዝናብ ወቅት የሚጠበቀውን መጠን ዝናብ የማይዘንብ ከሆነ የገዘፈ ሰብአዊ ቀውስ ሊፈጠር ይችላል ሲሉ የምስራቅ አፍሪካ ውስጥ የሚሰሩ የረድኤት ተቋማት አስጠነቀቁ። በኢትዮጵያ፣ ኬንያ፣ ሶማሊያና በደቡብ ሱዳን በቀጠለው ድርቅ የተነሳ ከ44 ሚሊዮን በላይ የሚበልጡ ሰዎች አስቸኳይ የምግብ እርዳታ የሚያስፈልጋቸው መሆኑንም የረድኤት ድርጅቶቹ ተናግረዋል። መሐመድ ዩሱፍ ያጠናቀረውን ዘገባ ቆንጅት ታዬ እንደሚከተለው ታቀርብልናለች።
በድርቁ የተጎዱ ብዙ ሚሊዮን ሰዎች ምግብና ውሃ ፍለጋ ቀያቸውን ጥለው እየተሰደዱ ሲሆን የኦክስፋም የምስራቅ አፍሪካና የማዕከላዊ አፍሪካ ዋና አስተባባሪ የሆኑት ፍራንቼስኮ ሪጋሞቲ አንዳች መላ ካልተፈለገለት በስተቀር ችግሩ በመጪዎቹ ሳምንታት ውስጥ ይበልጡን እየከፋ እንደሚሄድ አመልክተዋል።
The crisis can actually worsen until and beyond June. If the March to May rains,
የመጋቢትና የሚያዝያ ወር ዝናብ አማካይ ከመጠበቀው መጠን ካነሰ ቀውሱ እስከሚመጣው ሰኔ ወር ከዚያም አልፎ ሊቀጥል ይችላል። በኬንያ፣ በሶማሊያና በኢትዮጵያ ብቻ ቁጥሩ ከ15 እስከ 20 ሚሊዮን የሚደርስ ህዝብ የምግብ ዋስትና ችግር ይዞታ ደረጃ 3 ማለትም ቀውስ ሁኔታ ወይም ከዚያ ገፋ ባለ ደረጃ የሚጎዱበት ተጨባጭ አጋጣሚ አለ። እንዳለመታደል ሆኖ በደቡብ ሱዳን ውስጥ ደግሞ ከግንቦት እስከ ሐምሌ በሚኖረው ጊዜ 8.3 ሚሊዮን በዚያ ደረጃ ላይ እንደሚደርስ ኤክስፐርቶች ከወዲሁ አሳውቀውናል።
ኢትዮጵያ፣ ሶማሊያና ኬንያ ውስጥ ቢያንስ 13 ሚሊዮን ሰዎች ለከብቶቻቸው ውሃና ግጦሽ ፍለጋ ከቀያቸው ተፈናቅለዋል። ኬንያ ውስጥ የምግብ ምርቱ በ70 ከመቶ ቀንሷል። የኦክስፋም ኢንተርናሽናል ሐላፊዋ ጋብሪኤላ ቡሼ የድርቁን ሁኔታና በህዝቡ ላይ ያደረሰ ያለውን ጉዳት ለመገምገም በሶማሊያ የተለያዩ አካባቢዎችን ጎብኝተዋል። ማህበረሰቦች ያየር ሁኔታውን መቀያየር ለመላመድ እንዳልቻሉ አስተውያለሁ ብለዋል።
For centuries, pastoralists have been extremely resilient and incredible coping mechanisms in very harsh conditions.
በርካታ ዓመታት አርብቶ አደሮች በጣም መጥፎ የሆኑ የአየር ሁኔታዎች ሲከሰቱ በሚያስገርም ሁኔታ ለውጡን እየተላመዱትና እየተቋቋሙት ይኖሩ ነበር። አሁን ግን ድርቁ በመራዘሙና ብዙ ሀገሮች በመጎዳታቸው እነዚያን የተለመዱትን መቋቋሚያ መንገዶች እንዳይሰሩ አድርገዋቸዋል። እንደውነቱ ከሆነም አካባቢው ያየር ንብረት ቀውስ ላይ ነው። እነሱ ባላመጡት ነገር የከፋው መዘዝ የተረፈው ለነሱ ነው።
ስለዚህም አሉ እንደ ዓለም አቀፍ ማህበረሰብ ይህንኑ ተረድተን ትክክለኛውን ነገር በማድረግ ለችግሩ ምላሽ መስጠት ያለብን እኛው ነን። 650 ሺህ ሶማሊያውያን ቀያቸውን ጥለው መሰደዳቸውን የሚናገሩት የእርዳታ ድርጅቶቹ ከተፈናቀሉት ህጻናት መካከል ግማሾቹ በምግብ እጦት በከባዱ የተጎዱ እንደሆኑ ገልጸዋል። የአውሮፓ ህብረት ያጣዳፊ እርዳታ ድርጅት የሆነው ኤኮ ሶማሊያ ሐላፊው ሃቪየር ሪዮ ናቫሮ ሶማሊያ የከበደ የረሃብ ቸነፈር ተደቅኖባታል ብለዋል።
Today we face a number of hard truths in Somalia. There is the consequences of the drought. There are
ሶማሊያ እጅግ ከባድ ሁኔታ ላይ ነች። ድርቁ ተጨባጭ ሆነ የከበደ ረሃብ አደጋ ደቅኗል። የአጋሮች አቅም እየተመናመነ ነው። ሌላው ሁኔታ ደግሞ ተጨማሪ እርዳታ ገንዘብ ማግኘቱ አስቸጋሪ ሆኗል። ይሄ ሁሉ ባለበት ታዲያ በአሁኑ ሰዓት ሁላችንም እንደ ሰብአዊ ረድኤት ተቋማት ቅድሚያ መስጠት ያለብን ብቸኛው ጉዳይ ህይወት ማትረፍ መሆኑን መገንዘብ ይኖርብናል።
ዳውሮፓ ቁጣጥር በ2017 የሰብአዊ ረድኤት ድርጅቶች ሶማሊያ ውስጥ ለመድረስ አዳጋች ወደሆኑ አካባቢዎች ለሚኖሩ ማህበረሰቦች ፈጥነው እርዳታ በማድረስ ተደቅኖ የነበረውን የከበደ ቸነፈር ለመከላከል ችለዋል። ያን ያደረጉትም ከዚያ አስቀድሞ በ2011 ሩብ ሚሊዮን ህዝብ ከገደለው ረሃብ በተቀሰመ ተመክሮ ሲሆን አሁን የእርዳታ ድርጅቶች ለረሃብ የተጋለጡትን በሚሊዮኖች የተቆጠሩ ሰዎች ህይወት ለማትረፍ ተጨማሪ የገንዘብ እርዳታ እየተማጸኑ ናቸው።
የመጀመሪያዋ ስቴት የውጭ ጉዳይ ሚኒስትር ማድሊን ኦልብራይት በትላንትናው ዕለት በ84 ዓመት ዕድሜያቸው አረፉ። ሳሌም ሰለሞን በሳቸው የህይወት ዙሪያ ያጠናቀረችው ዘገባ እንደሚከተለው ይቀርባል።
እንደ አውሮፓውያን አቆጣጠር በ1996 ዓመተ ምህረት ማድሊን ኦልብራይት በፕሬዝዳንት ቢል ክሊንተን የዩናይትድ ስቴትስ ከፍተኛ ዲፕሎማት እንዲሆኑ ሲመረጡ በአሜሪካ ታሪክ ውስጥ ከፍተኛ የሆነውን የስልጣን ጣሪያ ላይ የወጡ ሴት መሆን ቻሉ። በአራት ዓመት የአገልግሎት ዘመን ጊዜያቸውም የዩናይትድ ስቴትስ ባልካን ጦርነት ምላሽን እንዲሁም የመካከለኛው ምስራቅ ጽንፈኝነትና የሰሜን ኮሪያ ኒውክሌር መታጠቅን ለተመለከቱ ጉዳዮች ምላሽ ሰጥተዋል። ማድሊን ኦልብራይት ትላንት ሮብለት በቤተ ዘመድ እንደተከበቡ በካንሰር ምክንያት ህይወታቸው ሊያልፍ ችሏል። ይህን ተከትሎም ከዓለም ዙሪያ የሀዘን መግለጫዎች ማዳም ሴክሬታሪ እያሉ እየጎረፉ ይገኛሉ። በዩናይትድ ስቴትስ የተባበሩት መንግስታት ድርጅት አምባሳደር ሊንዳ ቶማስ ግሪንፊልድ እንዲህ ብለዋል።
She was a trailblazer and a luminary.
የሀገሪቱ የመጀመሪያ ሴት የውጭ ጉዳይ ሚኒስትር በመሆን ፈርቀዳጅና ታዋቂ ሴት ነበረች። በተባበሩት መንግስታት ድርጅት ውስጥና በአለም ላይ የማይፋቅ አሻራዋን አሳርፋን ያለፈችው ሀገራችንና የመንግስታቱ ድርጅት በሷ ጥረት ምክንያት ጠንካራ ነው።
የኦልብራይት ህይወት ሰብአዊነት በከፋበት ሁኔታ ውስጥ የተቀረጸ ነው። በቼኮዝላቫኪያ ፕራግ እንደ አውሮፓውያን አቆጣጠር በ1937 ዓ.ም የተወለዱት ኦልብራይት እንደ አውሮፓውያን አቆጣጠር በ1939 ዓ.ም ሀገራቸው በናዚ ቁጥጥር ስር ስትወድቅ ሸሽተው ወጥተዋል። ከጊዜ በኋላም 3 አያቶቻቸውን ሆሎካስት በተሰኘው የአይሁዶች ጭፍጨፋ ማጣታቸውን ተረድተዋል። ማድሊን ኦልብራይት የያኔውን ሽሽት እንዲህ ያስታውሱታል።
They got my grandmother to bring me
አያቴ ወደ ፕራግ ይዛኝ እንድትመጣ አደረጉ። ሁሉም ሰው አንዳንድ ሻንጣ ነበር የነበረው እሷኑ ይዘው ነው ወደ ባቡ የወጡት። እናም አንዳንዶቹ ለመጨረሻ ጊዜ ቀሪ ዘመዶቻቸውን ያዩት እዚያ ቦታ ላይ ነበር።
የኦልብራይት ቤተሰቦች በዩናይትድ ስቴትስ ስደተኞች ነበሩ። በዴንቨር ኮሎራዶ ከሰፈሩም በኋላ አባታቸው የዴንቨር ዩኒቨርሲቲ ዋና ዲን በመሆን አገልግለዋል። ኦልብራይት በትምህርታቸው የላቁ ሲሆኑ ዌልስሌይ ኮሌጅ ተምረዋል። በኋላም ለከፍተኛ ትምህርት ወደ ኮሎምቢያ ዩኒቨርሲቲ ያቀኑ ሲሆን በዛም በፕሬዝዳንት ጂሚ ካርተር አስተዳደር ውስጥ የብሔራዊ የጸጥታ አማካሪ ከነበሩት ዘቢግኔቭ ብዥንስኪ ጋር በመተዋወቃቸው የተነሳ በቀጥታ በዋይት ሀውስ ስራ ማግኘት ችለዋል። ኦልብራይት በፕሬዝዳንት ክሊንተን አስተዳደር የውጭ ጉዳይ ሚኒስትር ሆነው ሳይሾሙ በፊትም በተባበሩት መንግስታት ድርጅት ውስጥ የዩናይትድ ስቴትስ አምባሳደር በመሆን አገልግለዋል። ኦልብራይት በዚህ ወቅት ትልቁ ፈተናቸው እንደ አውሮፓውያን አቆጣጠር በ1998 ዓ.ም በአጠቃላይ አካባቢውን ሊጎዳ የሚችል የነበረው የኮሶቮ ጦርነት እንደነበር ይናገራሉ። የያኔው ጦርነት ታዲያ የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ወታደራዊ ዘመቻ በማድረግ በሰርቢያ ቁጥጥር ስር የነበሩ ቦታዎችን በማስለቀቁ እስካሁን ድረስ የዘለቀ ሰላም ሊመጣ ችሏል። ማድሊን ኦልብራይት ስለዚህ ወቅት እንዲህ ሲሉ ተናግረዋል።
እጅግ በጣም የምኮራው በኮሶቮ ባደረግነው ነገር ነው። በባልካኖች ላይ የሆነ በነበረው ነገር እጅግ ጨነቅ ነበር። ሰዎች ባደረጉት ነገር ሳይሆን በማንነታቸውና በሚከተሉት እምነት የተነሳ መገደላቸውን መመልከት ለኔ ከባድ ነገር ነበር። ስለዚህ በዩናይትድ ስቴትስ የሆነ ለውጥ ማምጣት በሚቻልበት ሁኔታ ውስጥ መሆን እኔ እንደማስበው በጣም በጣም መሰረታዊ ነገር ነበር። እናም አሁን ኮሶቮ ነጻ ሀገር ስትሆን አዲሱ ትውልድ የመጀመሪያ ስማቸው ማድሊን የተሰኙ ትናንሽ ሴት ልጆችን አፍርቷል።
ኦልብራይት የነበራቸው ዲፕሎማሲም በዓለም ዙሪያ የነኘ ሲሆን የአፍሪካ የኤችአይቪ ኤድስ ጉዳይና የሰሜን ኮሪያ መሪ ኪም ዮንግ ሁለተኛ ጋር መገናኘትንም ያካትታል። ፕሬዝዳንት ጆ ባይደን አደጋ ሸሽተው የሚመጡ ስደተኞችን በተመለከተ ደከመኝ ሰለቸኝ ሳይሉ የተዋጉና ለአሜሪካ እሴቶች የሰሩ ሲሉ አድንቀዋቸዋል። ኦልብራይት ብዙ ጊዜ የእሳቸው ስኬት ሴቶች ላይ ተቀመጠውን ጣራ ሰንጥቆ ማለፍን በተመለከተ የሚናገሩ ሲሆን ለመጀመሪያ ጊዜ የውጭ ጉዳይ ሚኒስትር ሆነው ሲሾሙም ብዙዎች በወንድ የሀገር መሪዎች ዘንድ ከበሬታን ያገኙ ይሆን ሲሉ ጠይቀው ነበር። ኦልብራይት ታዲያ ወጣት ሴቶችን ለእኩልነት እንዲዋጉ ያበረታቱ ነበር።
እኛ እንዴት መሰላሉን እንደወጣን የእኛን ታሪክ ልንነግራችሁ እንችላለን። ነገር ግን አብዛኞቻችሁ ወጣት ሴቶች መሰላሉን መውጣት ያለባችሁ አይመስላችሁም። ተደርጓል፣ ግን አላለቀም።
ፕሬዝዳንት ጆ ባይደን በህዝብ ህንጻዎችና በኤምባሲዎች የዩናይትድ ስቴትስ ባንዲራ ዝቅ ብሎ እንዲውለበለብ አዘዋል። ዝግጅቶቻችን ከአሜሪካ ድምጽ ዋሽንግተን ዲሲ እስከ ምሽቱ 4 ሰዓት ድረስ ይቀጥላሉ። ወደ ሁለተኛው ቅንብር እንሻገር። በሰሜን ወሎ ቆቦና አካባቢዋ በሺዎች የሚቆጠሩ የህብረተሰብ ክፍሎች በጦርነቱ ምክንያት ከቤት ንብረታቸው ተፈናቅለው ለከፋ ችግር መዳረጋቸው ተገልጿል። ተፈናቃዮቹ መጠለያ ውስጥ ከማስፈር ጀምሮ አልባሳትና የምግብ ድጋፎች በተለያዩ መንግስታዊና መንግስታዊ ባልሆኑ ተቋማት ቢሰጡም ከጉዳቱ ስፋትና ውስብስብነት አንጻር ተደራሽ የሆኑት አነስተኛ እንደሆኑ የአሜሪካ ድምጽ በተለያዩ ጊዜያት ሲዘግብ መቆየቱ ይታወሳል። ወደ ቆቦ ያቀናው ዘጋቢያችን መስፍን አራጌ በመፈናቀል ውስጥ በሚወልዱ እናቶች ላይ ያሳደረውን ተጽዕኖ የቃኘበት መሰናዶ ቀጥሎ ይቀርባል።
ይህ በሰሜን ወሎ ዞን ቆቦ ከተማ የሚገኘው የቁልል ድንጋይ አንደኛ ደረጃ ትምህርት ቤት ነው። ግቢው ለወትሮ በሚታወቅበት የመማር ማስተማር ተግባሩ ላይ አይደለም። ይልቁንም ከአቅራቢያው አካባቢዎች በጦርነት ምክንያት ተፈናቅለው የመጡ ሰዎች መኖሪያም መናኸሪያም ከሆነ ወራት አለፉ። ከራያ አላማጣ ወረዳ የተለያዩ አካባቢዎች የመጡ ከ14,000 በላይ ተፈናቃዮች እዚህ ቦታ ላይ ይገኛሉ። የዋጃ ጥሙጋ ቀጠና ሁለት ነዋሪዋን ወይዘሮ አድና ወዳጆን ጨምሮ በአካባቢው አጠራር አጥንታቸው ያልጸና ደማቸው ያልደረቀ የማርያም አራስ ናቸው። ወይዘሮ አድና ከወለዱ ገና 3 ቀን የሆናቸው ከ40 እስከ 50 ተማሪዎችን ያስተናግዳል የሚባልለት የመማሪያ ክፍል ውስጥ ከሌሎች 7 ተፈናቃዮች ጋር በተጨናነቀ ሁኔታ ነበር ያገኘናቸው ወይዘሮዋን። የህዋ ታይሎች እሳቸው በሚኖሩበት ዋጃት ሙጋ ዘልቀው መግባታቸውን ተከትሎ በርካታ ያከባቢው ኗሪዎች ሲሰደዱ የእሳቸው ምጣፈንታ ይሄው መሆኑን ቢያውቁም ለሶስት ቀናት ግን እዚያው መቆየትን መርጠው እንደነበር ይናገራሉ። ይሁን እንጂ በተለየ ባለቤታቸው ሚኒሻ መሆንና የአራት ዓመት ህፃን ልጃቸው ላይ ደረሰ ያሉት ዛቻ የስምንት ወር እርጉዟን የቤት እመቤት ንብረታቸውን ጥለው የሰባት ሰዓት አድካሚ የእግር ጉዞ አድርገው ወደ ቆቦ ከተማ እንዲመጡ ምክንያት እንደሆናቸው አጫውተውናል።
በቃ በለቱ አልመጣሁም በለቱ ሽሽቼ አልመጣሁም ግን እንደገቡ አቢናናና ይላሉ። ናካ ዳቦ አባተ ማን ነው ምናምን እናተውን ያረገዘው ምናምን ሲሉ በጣም ተንበራበርኩና በሶስተኛው ቀን ነው የመጣሁት። ለህፃን ልጅ ሲያጨናነቁብኝ ይሄ ነገር እኔንም ያስሩኛን ምሪሉኛን በማለት የመጣሁት እኔ ያው ነፍሴን ለማትረፍ ማለት ነው። እኔ
ወይዘሮዋ ሶስተኛ ልጃቸውን በሐኪም እርዳታ በሰላም ቢገላገሉም ሰላም የነሳቸው በርካታ ነገሮች እንዳሉ ሳያመላክቱ አላለፉም። ያራስነት ወጉም ከየት ተገኝቶ ይላሉ።
ወይ ተገኝቶ እዚህ እያያችሁት አይደለ? በቃ ሁሉ ለመነሳት አይሆን ዲም ብሎ ንፋስ መስቶኝ ነው መሰለኝ። እንግዲህ እንደምታየው ባዶ ቦታ ነው። በአገር ባህል መቼም ስንወልድ ካጎታ ከጢስ ከትኩስ ነገር ነበር። እዚህ ግን መሸፋፈን የለም። እኔ ለያ የሆነ ወከባ ነውና ያለው ብዙ ጫጫታ ረብሻም ስላለ በጣም አመመኝ ነው ያለሁት።
ወይዘሮዋ ከደረቅ ሲሚንቶ ወለል የማይታደጋቸው ንጣይ መሬት ላይ ጣል አድርገው በመጤ ተጎሳቆለ ሰውነታቸውን ሊያሳርፉት ቢሞክሩም የህመሙን ስሜት መቋቋም ቸግሯቸዋል። በተለይ ከተወለደች 3 ቀን የሆናት ሶስተኛ ልጃቸው የሚያለብሷት ስላልነበረ የራሳቸውን ሻሽ እንደነገሩ ከለል አድርገውላታል። ለኔ ቀርቶ ለሌሎች የምትርፍ አርሶ አደር ነበርኩ የሚሉት ወይዘሮ አሁን አብራዋቸው የተፈናቀሉ ያካባቢያቸውን ሰዎች እጅ ለማይ ተገደዋል።
የተቻላቸውን ያው ዙሮ ዙሮ ያገዙኝ ነው። ሀኒያ በፈሉት ከሚሰሩት ቁርስ እያጎረሱኝ ነው ያሉት። የተቻለ ምንም ነገር የለኝ፣ ምኝታ የለም። እኔ የለ ዝም ብሎ ታየዋለህ፣ ጨረር ነው። ያ አራስ የማርያም አራስ ምኝታ አይደለም እኮ ይሄ። መቼም እግዚአብሔር ምረቱን ባወረደና ወደ አገር በገባ ነው እንጂ
ስም ያሰፉ ቤታቸው ዳቦ ግስትን ፈርፈረን እንሰጣለን። ያው እሱን ነው የምትበላው እንጂ የለንም እኛ። ያው ሻይ ደግሞ አንድ ኩባያ ገዝተን እሷን አፍልተን እንሰጣለን። እሷን በጣም ችግር ነው ያለት፣ ውሃም የለ።
የወይዘሮ አድና አጎት እንደሆኑ የሚናገሩትና ከስድስት ቤተሰቦቻቸው ጋር ከዋጃ ጥሙጋ ተፈናቅለው ወደ ቆቦ የመጡት መንገሻ አየለ ወልዳ ስትስም ስማ ስታሳድግ ከጎኗ የነበረችው እህቴ ዛሬ ጦርነቱ ባስከተለው መፈናቀል ምክንያት ልታርሳት አልቻለችም። መፈናቀሉ በብዙ ጎርቶናል ብለዋል።
ከዝና ሰወልደዛ እናቷ ሰወልድ እናቷ በደንብ ታሳርሳት ነበር፣ በደንብ ተንከባከባት ነበር። ሙቅ አለ፣ ወተት ይገዛላታል፣ ገንፎ አለ፣ ሁሉ ነገር ዝግጅት አለ። ሙቁ በስኳር በማር ይደረግላት ነበር። እናቷ አለች እዛ። አሁንም እዚህ መጣ ይወለደኝ። ያው ተመስገን ጌታ የመንግስት መቼም በዚህ አካባቢ ላይ ትንሽ ፈንታ ሆስፒታል ጋር ሁሉ ንጹህና ሆና መጣልኝ። አሁን እዚህ ነው ጎረቤቶቿ ትንሽ የሚያደርጉላትን ነገር እየተጠቀመ ነው ያለው። መቼም ትንሽ ያላቸው አቅማቸው ፈቅደው እየረዷት ነው። ሙጫ ይችላል ያወላደድ። አሁን በጣም ይከብዳን ያሳዘናል። በዚህ ቦታ ኩታኩባ ሀገራችን ኩታ ተጨጎለው ነው የሚኖሩት የነበር። በኩታ ተጨጎለው በስነ ስርዓት ነው ሲኖሩ ነበር። አሁን እዚህ ሜዳ ላይ ወድቃ ነው ያለችው።
አርሶ አደር መንገሻ በመፈናቀሉ ምክንያት አንዱ ከሌላው ስለማይሻል ለመተጋገዝ አለመቻላቸውን ይጠቅሳሉ።
ምን አቅም አለኝ ተሰድጄ የመጣሁት? ሰው ቤቴን ንብረቴን አስረክብልና ለወያኔ አቅብ ያለም እንደመጣሁት ሁላችን እንኳን አስረክበን የመጣን በቃ ይህነቱም አልደነቀንም። እኛ ሁልጊዜም ለማይ መሆናችን ብቻ አዝናለሁ በጣም ነው። ከርሞም ስደተኛ ነን። የወዲያ ቀጣዩ ዘመን ስደተኛ ነን። ዛሬም ስደተኛ ነን። ይህም ሁሉ ሳይሆን መንግስት ነጻ አውጥቶ ሀገራችንን በሰላም አድርጎ ወደ ሀገራችን ዱለን እሻችንን አርፈን ለቀጣይ በመኸር በጥቅምት በህዳር የምንወቃውን ህልብ እናመርት ቆን ፈልጌ ነበር። መንግስት በዚህ ላይ አልገለጸልንም። እኛም ተሰደናን። ከርሞ ብናርስም የወዳኛው ከርሞ ነው ለምናገኙ። አሁን የሶስት አመት ለማኞች ሆነናል። እኛ የሶስት አመት ለማኝ ሆነን እናያለን። በቃ መንግስት በዚህ ላይ በእኛ ላይ ትኩረት አላደረገም። የፌደራል መንግስቱም ቢሆን ዋና መንግስታችንም ቢሆን ጉዳይ አላለንም። እኛ ተንከራፍተን ያለን ነው። ለሻማል ታረሰም ልጆች ይዘናል። ልጆች ይዘን ከመንግስት አራት አመት ለማይልም ነው ማለት ነው። በዚህ ላይ ግን ከፍተኛ አደጋ አቅማችን በላይ ሆነ። ምንም አማራጭ የለንም። ልጆች ግን ይዘን የሶስት አመት ልጆች የአምስት አመት ልጆች የአንድ አመት ህጻናት እያያቸው ነው። ይወርል የሶስት ቀን ህጻን ይዘን እየተደረ ነው። መንግስት በዚህ ላይ ግን ልጆቻችን ዛሬ ነው የሚታረስ የነበር ማዚያ ዘንድሮ ይሄን ሰሞን ቆ መዝራት የነበረበት የሚታረሰው ይሄን ሰሞን ነው። ማሽላ በቃ ማሽላ ካጣንኛ ሁልጊዜም ስደተኛ ነን። እርሻችን ይሄን ተሙን ታርሶ ጥሩ ቦታ ብንሄድ ጥሩ ነበር። መንግስት ለምን ነው ወደ ሀገራችን የማይመልሰን? ግፍና በደል እንዴት በኢትዮጵያ መንግስት ወኩልነት በእኛ ላይ ግፍና በደል ደርስብናል? ከዛም አባሮን ይወያኔ መንግስት ወይታባችሁ ያለ መሬታችንን ወርሶን ቤታችንን ጥሪያችንን ተረክቦን ያለው ምንም ሰባራቆት የማልቀራቸው እነዛ ሰዎች። በዚህ ላይ ደግሞ መንግስት ደግሞ እየተቀበሉ እርዳታ የሚመጣው አንድ አንድ ለርጉዝ ለምጫቶች ነው። ትንሽ ነገር አንድ አንድ ምጫምጫ የሚመጣ ያለው ህዝብ ወንድም ባል ነገር እርዳታ ማያገኝም። ይኸው በየመንደሩ በእነዚህ በምጫቶች እየለመን ነው ይባሉ። ስድስት ቤተሰብ አለኝ እኔ ምን ላብላቸው? እኔ ለራሴ ምን ልብላ? መንግስት ትኩረት አላየንም። እኛ ተሰቃይተናል። ቆቦ ውስጥ ናቸው እየተንከረቷል። አንድ ቀን አንድ ዘመድ ናቸዋል።
መፈናቀሉ ያስከተለው ሰብአዊ ቀውስ የከፋ መሆኑን የሚገልጹት የራያ አላማጣ ወረዳ ምክትል አስተዳዳሪ ዘናቡ በላይ ተፈናቃዮቹን ለማገዝ ጥረቶች ቢኖሩም ከችግሩ ስፋት አንጻር በሚፈለገው ደረጃ መንቀሳቀስ አለመቻሉን ጠቁመዋል።
እንደኛ እንደ ራያ አላማጣ ወረዳ 16598 ተፈናቃይ አለ። እዚህ ድንቅ ሁሉል ትምህርት ቤት ካምፕ ብቻ ማለት ነው። ከነዚህ ተፈናቃዮች ውስጥ ወደ 700 የሚሆኑ ህጻናት አሉ። ወደ 280 የሚሆኑ ነፍሰ ጡሮች አሉ። 180 አካባቢ የሚሆኑ ደግሞ አረጋውያን አሉ፣ ከ65 አመት በላይ እድሜ ያላቸው። ያው እዚህ ካምፕ ከመጡ እንግዲህ ሁለት ወር አልፏቸዋል። አብዛኛው ተፈናቃይ እንደገና ግማሽ ተፈናቃይም በዚሁ ተፈናቅሎ እንደነበረ አገሩ ያልገባም አለ፣ ያልተመለሰ። በአጠቃላይ የራያ አላማጣ የአላማጣ ከተማ የራያ ባላና የራያ ቆቦ 11 በሌዎች ዙሪያውን የተነካኩ ወደ 58000 ተፈናቃይ ነው ያለው እዚህ። እና አሁን ባለው ሁኔታ ተፈናቃዩ መንግስት የቻለውን ያክል እርዳታ ያደረገ ነው፣ ግን እርዳታው በቂ አይደለም። እርዳታው ከህዝቡ ብዛት አንጻር በስታንዳርዱ አልተሰጠም ነው እንጂ በትንሹም ቢሆን ይደርሳል። ግን ስታንዳርዱ ለአንድ ቤተሰብ 15 ኪሎ ከሆነ በዛ ልክ አልደረሰም። በተደጋጋሚ መድረስ ነበረበት። እኛ 7.5ም 10ም 12ም ሰጥተናል። አንድ ጊዜ ብቻ ግን በተሟላ በስታንዳርዱ ለአልሚ ምግብ 7.5፣ ለሌላው ምግብ ወደ 15 ኪሎ የሚሆን ሰጥተናል በቤተሰብ። ከዛ ውጭ ያለው ሪሶርስ ግን አሁን የለንም።
የወለዱ እናቶችን ለመጎብኘት ሙከራ አድርገን ነበረ። አንዳንድ አዳራሾችም ወይም የመማሪያ ክፍሎች ውስጥ ስንገባ ፍራሽ የለም፣ ብርድ ልብስ የለም፣ አልባሳት እንኳን የላቸውም። እና እነዚህ ስጥረቶች አይደሉም?
አዎ፣ በእርግጥ መንግስት የቻለውን ያክል እያደረገ ነው፣ ክፍተቶች ግን አሉ።
ወይዘሮ አድና መንግስት የአካባቢያቸውን ሰላም አረጋግጦ ጥለውት ወደ መጡት አካባቢያቸው መመለስን አጥብቀው ይሻሉ።
መንግስት ዝሮ ዝሮ መቼም ህፃን እና ራስ ይሙት አይልም መቼም። እና እንግዲህ ወደ መንግስት ደግሞ ወደሚያመቻቸው ቦታ ቢያረጋኝ ጥሩ ነው።
ወደ ቆቦ ከተማ ተፈናቅለው የሚገቡ ሰዎች ቁጥር በየለቱ የጨመረ መምጣቱን መንግስታዊ መዋቅሩ በተደጋጋሚ ያመለክታል። በዚህ ሂደት ውስጥ ደግሞ ህፃናትና እናቶች፣ አዛውንቶችና አካል ጉዳተኞች ቀዳሚ የጉዳቱ ሰለባ መሆናቸው እየተነገረ ነው። በዚህ ርዕሰ ጉዳይ ተመልሰን እንመጣለን። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከቆቦ።
ቲቪ የሳምባ በሽታ በዓለም ዙሪያ በየዓመቱ በአውሮፓውያኑ የቀን አቆጣጠር መጋቢት 24 የሚታሰብበትን የዛሬዋን ዕለት ተንተርሶ ግሎባል ፈንድ በመባል የሚታወቀው ዓለም አቀፍ መርሃ ግብር ባወጣው መግለጫ መንግስታት በየዓመቱ 1 ሚሊዮን በላይ ሰው የሚፈጀውን የመተንፈሻ አካላት በሽታ ለመከላከል የሚያደርጉትን ጥረት እንዲያድሱ ሲል ጥሪ አቅርቧል። የዓለም የጤና ድርጅት በበኩሉ ቲቪን ለማስቆም መዋለ ንዋያችንን እያፈሰስን ህይወትን እንታደግ በሚል መሪ ቃል ዕለቱን እያሰበው ይገኛል። እኛም ዕለቱን ታሳቢ በማድረግ የተለያዩ ጥንቅሮችን ያሰናዳን ቢሆንም ባለብን በሰዓት እጥረት ምክንያት ልናስተላልፈው አልቻልንም። በቪኦኤ አምሃሪክ የፌስቡክ ገጽና ድረ ገጾች ላይ እነዚህን መሰናዶች የምናስቀምጥ ይሆናል። እንድትከታተሏቸው በአክብሮት እንጋብዛለን። የ የተከበራችሁ አድማጭ ተመልካቾቻችን የሐሙስ ምሽት መጋቢት 15 2014 ዓመተ ምህረት መሰናዷችን እዚህ ላይ ተጠናቀቀ። መሰናዷውን በመምራት ኤደን ገረመው፣ ከዋና አዘጋጃችን ጽዮን ግርማ እንዲሁም ደግሞ ከፕሮዲውሰራችን ብርሃን ኃይሉና ከመላው የአሜሪካ ድምጽ ባለሙያዎችና የስቱዲዮ ዘጋቢዎችን በመሆን አብረናችሁ አምሽተናል። በነገው ምሽት በእንገናኝ እያልን በዚሁ እንሰናበታለን። ደህና ደሩ። Thank you.